Bien.
La B-O-A. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። የዕለተ ሐሙስ ሐምሌ 15 ቀን 2013 ዓ.ም ተመረጠ የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ራዲዮ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል መጽሐፍትን በቀላሉ በሞባይል ላይ ማንበብ የሚያስችል ቴክኖሎጂ እናስተዋውቃችኋለን።
አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያም ያሳየን የሚነበብ እና በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ይችላል የሚያነበው ሰው ያለ ይመስለናል።
አፍሮሬድ የተሰኘ የሞባይል መተግበሪያ ከፈጠሩ ሶስት የቴክኖሎጂ ባለሙያዎች መካከል አንዱ የሆኑትን አቶ ብዙነህ ማሙዬን የሰማችሁት የምሽቱ እንግዶቻችን ናቸው።
የተለያዩ ቦታ በመተወጀ በመዋል ወደዚህ ውስጥ ቀስ በቀስ ስለምንገባ ፍስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ህይወትን የሚያመተቃቅል ባህሪ ያለው ነው።
ወጣቶች ከሱሰኝነት ለመላቀቅ እንዴት ይችላሉ በሚል ከአምቦ ወጣቶች ጋር የጀመርነው የመጨረሻው ክፍል ውይይትም በምሽቱ ተካቷል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ህዋትን ለመቃወም የኢትዮጵያ መከላከያ ሰራዊትን ለመደገፍ እንደተጠራ የተነገረለት ሰላማዊ ሰልፍ በአዲስ አበባ ከተማ ተደርጓል። የከተማዋ ምክትል ከንቲባ አዳነች አበበን ጨምሮ የተለያዩ ባለስልጣናትና በሺዎች የሚገመቱ ነዋሪዎች በተሳተፉበት ሰልፍ ላይ ቀደም ባሉት ሳምንታት የተጠናቀቀውን ምርጫና የህዳሴ ግድብ ሁለተኛ ዙር ሙሌትን የሚያወድሱ መፈክሮችም ተሰምተዋል። አድማጮች፣ ሰልፉን የተመለከተው ዘርዘር ያለ ዘገባ ከምሽቱ 3 ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። ፕሬዚደንት ጆ ባይደን ለመቶ ሀገራት ለመለ ግዝ ቃለ ገቡ ተጨማሪ 500 ሚሊዮን የፋይዘር ክትባት በመጪው ናሴ ወር መሰራጨት እንደሚጀምር ተገለጸ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ገደማ ክትባት ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገራት በማዳረስ ላይ መሆኗ ተገልጿል። በተጨማሪም ፕሬዚደንት ባይደን ለመቶ ሀገራት ለመለገስ ቃለ የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣይ ወር ጀምሮ እንደሚሰራጭ፣ ከዚያም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌይል ስሚዝ ተናግረዋል። የክትባቱን ምርት ለማሳደግ በዩናይትድ ስቴትስ የሚገኙ የመድኃኒት አምራቾች የኮቪድ-19 ክትባትን ጨምሮ በአፍሪካ ሕክምና ግብዓቶች እንዲመረቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ የተጠበቀ እንደሆነ አብራርተዋል። አፍሪካ የተለያዩ ችግሮችን በመጋፈጥ ላይ ያለ አህጉር ብትሆንም የኮቪድ ወረርሽኝን መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል መሆኑን፣ እንዲሁም የባይደን አስተዳደር ለኮቪድ ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑን ረዳት ሚኒስትሯ አኩና ኩክ አክለዋል። ዘገባው የኬኔዲ አባተ ነው። ማዳጋስካር ፕሬዚደንት አንድሬ ራጅሊንን ለመግደል አሲረዋል ያለቻቸውን በርካታ ሰዎች በቁጥጥር ስር ማድረጓ ተሰምቷል። የሀገሪቱ አቃቢያን ሕግ መስሪያ ቤት ይፋ ባወጣው መግለጫ ተጠርጣሪዎቹ የደሴቲቱን ደህንነት አደጋ ውስጥ ለመጣል ያለመ ሴራ አካል ናቸው ብለዋል። ሴራው የተለያዩ የውጭ ሀገራት ዜጎችን እንዲሁም ትውልደ ማዳጋስካራውያንን መግደልን ያካተተ እንደነበረም ተነግረዋል። ምርመራው እንደቀጠለ ተሰምቷል። የሶማሊያው አሸባሪ ቡድን አልሸባብ በዚህ ሳምንት መጨረሻ ሀገሪቱ በመታከናውነው ምርጫ ላይ ሕገ ወጪዎችን ለመምረጥ በተሰናዱ ወኪሎች ላይ ጥቃት እንደሚከፍት ዝተዋል። እስላማዊ ታጣቂ ቡድን ምስራቅ አፍሪካዊቷ ሀገር ልታከናውናቸው ቀን የቆረጠችላቸውን ፕሬዝደንታዊና የምክር ቤት ምርጫዎች እንደሚያውክም አስጠንቅቋል። የቡድኑ መሪ አህመድ አቡ አቦይዳ የምርጫውን ሂደት እንደሚቃወሙ ገልጸው በወኪል መራጮች ላይም ዝተዋል። ወኪሎቹ በባዶ ቃል ኪዳንና የገንዘብ ጥቅም ሊታለሉ እንደማይገባ በጎርጎሳውያኑ 2017 ዓ.ም በምርጫው በተሳተፉ ወኪል መራጮች ላይ የደረሰው እንዲያስታውሱም አሳስበዋል። በዚያው ዓመት አልሸባብ በከፈተው ጥቃት በርካታ ወኪሎች የተገደሉ ሲሆን ኃላፊነቱንም ወስደዋል። ምርጫው በያዝነው ሳምንት መጠናቀቂያ እሁድ ይደረጋል ተብሎ ይጠበቃል። በሀገሪቱ ውስጥ ተጽዕኖ ፈጣሪ የሆኑት ጎሳዎችም ለላዕላይ ምክር ቤት አባልነት 54 የህዝብ እንደራሴዎችን ይመርጣሉ። ዓለም አቀፉ የኦሎምፒክ ኮሚቴ በቶኪዮ ኦሎምፒክ ወቅት የዘር መድሎን በመቃወም የሚደረጉ የኦሎምፒክ ተወዳዳሪዎችን እርምጃዎች በኦፊሳላዊ ገጾች ላይ ለማስተናገድ ፈቅዷል። የኦሎምፒኩን ቻርተር 50ኛ ህግ በመጥቀስ ለአስርት ዓመታት አትሌቶች በውድድር ስፍራዎች የተቃውሞ ትዕይንቶችን እንዳያከናውኑ የከለከለው ኮሚቴው በቅርቡ ክልከላውን አንስቷል። ይሁንና ቀደም ብሎ በተጀመረው የሴቶች እግር ኳስ ዘርፍ የአምስት ቡድኖች አባላት የዘር ፍትሃዊነትን ለመደገፍ የተንበረከኩ ቢሆንም ምስላቸው ግን በኦፊሳላዊ ገጹ ላይ ሳይወጣ ቀርቷል። ለወደፊቱ ግን መሰል ትዕይንቶችን የሚያሳዩ ምስሎች እንደሚካተቱ ኮሚቴው ዛሬ አስታውቋል። ከቶኪዮ ኦሎምፒክ ጋር የተገናኘ አንድ ዜና እናክል። የቶኪዮ ኦሎምፒክ አዘጋጅ ኮሚቴ የመክፈቻውን ስነስርዓት መራሂ ትርኢት ወይንም ዳይሬክተር ከስራው እንዳባረረ ተሰምተዋል። ኮሚቴው ይህንን እርምጃ የወሰደው ኪንታሮ ካባያሺ ከዓመታት በፊት በነበረ አስቂኝ የቴሌቪዥን ትርኢት ላይ በአይሁዶች የጅምላ ፍጅት ወይም ሆሎካስት ላይ ተሳልቋል በሚል ነው። የአዘጋጅ ኮሚቴው ፕሬዚደንት ሼኮ ሃሺሞቶ በስነስርዓቱ መክፈቻ ዋዜማ ለተፈጠረው ውዝግብና ችግር የሚመለከታቸው አካላትን እንዲሁም የቶኪዮን ሕዝብ ይቅርታ ጠይቀዋል። የቶኪዮ ኦሎምፒክ በነገው ዕለት እንደሚከፈት ይጠበቃል። ከተወሰኑ ባለስልጣናት፣ እንግዶችና የዜና አውታሮች በቀር ተመልካቾች አይገኙም። ዘገባው የአሶሺየትድ ፕሬስ ነው።
ለዜናው አመሰግናለሁ። አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ፕሮግራሞቻችንን በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎችና በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @voa አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች አድርጓል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ 3 ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም ግለሰቦችን የማንበብ ባህል የሚያዳብር ደራሲዎች ደግሞ በቀላሉ ወጪ ስራቸውን ለአንባቢያን እንዲያደርሱ የሚያግዝ አፍሮሪድ የተሰኘ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂ የሚሆኑ መጽሐፎችን በግዥና በነጻ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጸው መስማት እንዲችሉ ያደርጋል። እነዚህን የቴክኖሎጂ ፈጣሪዎች የጋቢና እንግዳ አድርጌ ጋብዣቸዋለሁ። ስማቸውን በማስተዋወቅ ይጀምራሉ።
ቤት ሰገን ያለሙ ባላለሁ የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ የመጣሁ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው።
ነቢዩ የሴፍ ኃይለስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጎቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙም ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነት ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር፣ አሴ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁ። ከ2015 ጀምሮ ደግሞ የራሴን ዴችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዝንህን ብኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዛም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። ናትናኤል የሚባል ልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎች ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ 15 ዓመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዝናም ሳዋየው የብዝናም ችግር አንድ አይነት ነው ተገኘ እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስልም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። አሁን ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ህዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደበረበረ ተሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይሄን እንደ ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተም እንደጠቀስከውም የተለያዩ ታሪኮች የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነውና እስኪ ያ ባለመሆኑ ያስተራው በዘርፉ ያስተዋላችኋቸው ችግሮች ምንድናቸው? ነብዩ ዳንተ ልምጣ።
ዳዊት እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው ያሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ያሉ አንባቢያን ሊደርስ አልቻለም። ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው። እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱ እና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ብዙ ነገር ወዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብራሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥ መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። በቅርበት ማለት እጅና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን ኢንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ ተሰባስበን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ኢንክሉድ አድርገን እስካሁን ያለንበት ደረጃ ላይ ደርሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት በላይ ወስዶብናል። ከአንድ አመት ከሶስት ወር ከአንድ አመት ከአራት ወር በላይ ወስዶብናል።
እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው እውቅና ታትሞ የሚወጡበት ሲቹዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሶ መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጪ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዛየ ወዳን ተለምጣ እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ትላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቀደም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን፣ ኤፍሬም እና ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜይንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኚህ ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራክት ኔጎሼሽን እና ዲስከሽኖች እየተካሄዱ ነው ያሉት።
ከሶስቱ የቴክኖሎጂ ባለሙያዎች ጋር ያደረግነው ቆይታ አላበቃም። ቀጣዩን ክፍል በነገው ዕለት እንመለሳለን። ለዛሬ ግን ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ላለፉት ተከታታይ ቀናት ሱስና መዘዙ በሚል ርዕስ ከሶስት ያምቦ ከተማ ወጣቶች ጋር ውይይት ስናደርግ ቆይተናል። ወጣቶቹ ጫትና ሲጋራ እንዲሁም አልኮል አዘውትረው መጠቀማቸው ጉዳት እንጂ ደስታ እንዳላመጣላቸውም ገልጸዋል። ዛሬ በመጨረሻው ክፍል ውይይታቸው ሱስን ለማቆም እያደረጉ ስላሉ ጥረትና ስላገኙት ውጤት ያካፍሉናል። ለወጣቶቹም የሚያስተላልፉት መልእክት አላቸው። ከወጣቶቹ ጋር ቆይታ ያደረገው የአምቦ ዘጋቢያችን ናኮር መልካ ነው።
ምን አሳጥቶኛል ትላለህ? በመጀመሪያ ደረጃ በፊት ከሰጓ እንኳን የመግባባት ችሎታ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢው ጋር ጀምሮ ወደዚህ ሱስ ከገባው በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በመገኝበት ቦታ ያለ መገኘት እንዲህ አይነት ህይወት ውስጥ አስገብቶኛል።
እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መስቴን የመጠየቅ ያንያን ኮንፊደንስ ነሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜን በማቃጠል ስፖርት ከመውደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል።
ወደዚህ ፕሮግራም ስንመጣ ይሄንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛልና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስተታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሐሳብ እንድታቀርቡ ነው። ከጫና ጀምራለሁ።
አሁን እኔ ከዚህ ሱስ ውስጥ መላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው የምቀመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጣለሁ። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት 2 ቀን አድርጌዋለሁ። መጠጡን ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለውበት ጥረት እያደረኩ ያለሁት ማለት ነው። በቃ ድሮ አሁን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ። አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ ያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልውል እንደዚህ ጥረት እያደረኩ ነው ማለት ነው።
ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል።
አንተም እያደረክ ነው?
ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው። ራሴንም በማሳመን በመጀመሪያ ደረጃ አሁን ድሮ ያል ባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያደረኩ ነው። በፊት ዴሊ ነው የምቀመው፣ ዴሊ ነው የማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ፣ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ሕይወትን ማመሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ።
እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። በአንድ ቀን 24 ሰዓት አለው። 24 ሰዓት ውስጥ ደግሞ 12 ሰዓትን በእንቅልፍ እንትን ብል 12 ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ፣ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱ ራሱ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም፣ እርድና አይደለም። እኛ ደግሞ አሁን ላለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል፣ የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል፣ ጓደኛ ደግሞ እንደዚህ እንትን የሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ፣ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንም ካዳመጠን ትልቅ ቦታ እንደርሳለን እላለሁ።
ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል? ወጣቱ ወደ ሱስ እንዳይገባ ማድረግ ያለበትን ነገር አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ ወይ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው፣ በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም። ለምን የሆነ ስራ እንኳን ቢወጣ ወይ አንድ ሰው ወይ ሁለት ሰው ነው ይወጣው። ያ ነገር ደግሞ እዛው በውስጥ አውቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ ሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፈጥርለት ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተህ እንኳን የምትውልበት ቦታ የሆነ ሰርተህ እንኳን ገብተህ ተደስተህ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው።
ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ የትስ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን ማዘውተሪያ ቦታ፣ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለ መግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል።
ከቤተሰብ ጀምር። ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሃል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው ሱስ አለበት ምናምን ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰብም ከማግለል በፖዚቲቭ መልኩ አይቶ ወደ መልካም መመለስ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻል ነው ያለበት። በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው ማምነው።
ወጣት ሮባ፣ ጫላ፣ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሀሳባችሁን የተሰማችሁን ነገር ስላደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል። ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። ጊዜ አይስጥልኝ።
ምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማርና እኔም ሳስተናግዳችሁ አምሽት ስምንሽ ቆየነን። ነገ በተመሳሳይ ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Boom down on this one, so I'm looking at you, and it's hard to get me. It's a mountain, not somehow we let you. Gotta go, Kenna, he wants to know you. He's not good, no, so, who do we mark him? He's not good, no, so, who do we mark him? He's not good, no, so, who do we mark him?
ባገሩ ሲወራ በጨዋታ ሲነገር ሰላም ያለው ነገር ባገሩ ሲወራ በጨዋታ ሲነገር ሰላም ያለው ነገር I'm going to go to the house.